የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 9 2014 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ውስጥ ባለው እጅግ የከበደ የሰብአዊ መብቶች ሁኔታ ላይ ለመነጋገር በሚል ትላንት የተሰበሰበው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አጣሪ አካል እንዲቋቋም ወስኗል። ዘገባለን።
ኖሮ ብዙም የማይሳኩል ነገሮች አሉ ኢትዮጵያ እዚህ በቀላሉ መታገኛቸው ያንን ሲያይ ሰው በቃ ታርቼ የተወሰነች ችግርም ቢኖር እዚህ ታርቼ እዚህ ቢኖር ይሻለኛል ነው።
ዛሬ ዓለም አቀፍ የፍልሰተኞች ቀንን በተመለከተ ከተሰናዳ ዝግጅት የተቀነጨበ ነው። ከዜናው በኋላ ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራናችሁ ነን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች። ዜናውን አሰማችሁ የኢትዮጵያ መንግስት ኃይሎች በህወሓት ተዋጊዎች ቁጥጥር ስር የነበሩ የሰሜን ወሎ ዞን አካባቢዎችን መልሰው መቆጣጠራቸውን የኮሙኒኬሽንስ አገልግሎቱ ዛሬ አስታውቋል። መስፍን አራጌ ተጨማሪ አለው።
የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሰሜን ወሎ ወራሪ ሲሉ ከገለጿቸው የህወሓት ኃይሎች ነጻ መውጣቷን ተናግረዋል።
በትላንትናው ዕለት የወገን ጦር በራያ ሰሜናዊ አቅጣጫ ያሉትን ከፍተኛ ሰንሰለታማ ቦታዎችን ከተቆጣጠረ በኋላ በዞብል ደቡባዊ አቅጣጫ ደግሞ የጉራ ወርቄ ከፍተኛ ሰንሰለታማ ቦታዎችን ሙሉ በሙሉ አስገቶ ቀደም ብሎ የተቆረጠውን የወልዲያ መቀሌ መስመር በማስፋፋት ወደ ወልዲያ በቅርብ ርቀት እየገሰገሰ እንደሚገኝ አስቀምጠን ነበር። ለሊቱን በሙሉና ዛሬ ረፋዱን ጀግኖቹ የመከላከያ ሰራዊት የአማራና የአፋር ጸጥታ ኃይሎች ከንስሮቹ የአየር ኃይል ጋር ባደረጉት የተቀናጀ የማጥቃት ዘመቻ የሳንቃን፣ የስሪንቃን፣ የሰሜን ወሎ ዋና ከተማ የሆነችዋን ወልዲያ ከተማን፣ ሐራን፣ ጎብዬን፣ ሮቢትና ቆቦን ሙሉ በሙሉ ተቆጣጥሯል።
ወልዲያና አካባቢው በህወሓት ቁጥጥር ስር ከዋሉ 4 ወራት ያለፉ ሲሆን ይህንኑ ተከትሎ ከ300,000 በላይ ሰዎች ወደ ደሴ ለመፈናቀል ተገደው ነበር። ተፈናቅለው የመጡ የህብረተሰብ ክፍሎች በወቅቱ እንደገለጹት ጋሸና፣ ቆቦና የተለያዩ አካባቢዎች ላይ የጅምላ ግድያ መፈጸማቸውን የወልዲያ ዩኒቨርሲቲና የስሪንቃ ምርምር ማዕከልን ጨምሮ በርካታ ተቋማት ላይ ዝርፊያና ውድመት መድረሱን ሲናገሩ ነበር። የህወሓት ኃይሎች ግን ከሰብአዊ ጥሰትና ንብረት ውድመት ጋር ተያይዞ የሚነሳባቸውን ወቀሳ በተደጋጋሚ ሲያስተባብሉ መቆየታቸው ይታወሳል። ዶክተር ለገሰ በዛሬው ጋዜጣዊ መግለጫቸው በላሊበላ አካባቢም ማጽዳት ሲሉ የገለጹትን ወታደራዊ ተልዕኮ በስኬት በማጠናቀቅ ሰራዊቱ በአሸናፊነት እየገሰገሰ ነው ሲሉ ገልጸዋል።
በላሊበላና በሙጃ መካከል ሾልኮ ገብቶ ጋሸናን ለመቁረጥ ሲሞክር የነበረው የጠላት ኃይል በጀግና የወገን ጦር ከበባ ውስጥ እንዲገባና እንዲደመሰስ በማድረግ የሐሙሲስ ስታይሽ አሁን ተገኝ ድል ሁሉ መስክና አካባቢያቸው ሙሉ በሙሉ ከጠላት ነጻ ወጥቷል። በአሁኑ ሰዓት ጀግናው የወገን ጦር የላሊበላ አካባቢን ከጠላት በማጽዳት በሰቆጣ ከተማና በዙሪያ ባሉ አካባቢዎች የመሸገውን የጠላት ኃይል እየደመሰሰው ይገኛል።
የህወሓት ኃይሎች በበኩላቸው በጦርነቱ ያደረግነው ስልታዊ ማፈግፈግ ነው ሲሉ ይደመጣል። ባለፉት 2 ሳምንት የሰሜን ሸዋዎቹን ደብረሲናና ሸዋሮቢን፣ የኦሮሞ ብሔረሰቧን ከሚሴን፣ የደቡብ ወሎዎቹን ደሴና ኮምቦልቻን ጨምሮ የተለያዩ አካባቢዎች ከህወሓት ኃይሎች ነጻ መውጣታቸው ሲዘገብ ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ
አመሰግናለሁ። መስፍን ለዘገባው። ዛሬ ዓለም አቀፍ የፍልሰተኞች ቀን ነው። በፍልሰተኞች ላይ የጥላቻ አድራጎቶችና የመጤጠልነት አዝማሚያ እየተበራከተ መሆኑን የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ዛሬ ባወጣው ሪፖርት ፍልሰተኞችን መግፋትና ማግለል የኮቪድ-19 ወረርሽኝ ዓለምን ክፉኛ እየጎዳ ባለበት ወቅት የብዙዎችን ሕይወት አደጋ ላይ ሊጥል እንደሚችል አስጠንቅቋል። ዛሬ በዓለም ውስጥ 1 ቢሊዮን የሚሆን ሰው ወይም ከሰባት ሰዎች አንዱ ፍልሰት ላይ መሆኑን የመንግስታቱ ድርጅት ተቋማት አስታውቀዋል። ከዚህ ቁጥር ውስጥ 281 ሚሊዮኑ ድንበር አቋራጭ ሲሆኑ 84 ሚሊዮን ሰው በግጭቶች በሁከትና በአየር ንብረት ለውጥ ምክንያት የሚፈናቀልና የሚንቀሳቀስ መሆኑ ተገልጿል። ብዙ ፍልሰተኞች የተሻለ ኑሮ ፍለጋ ህይወታቸውን ለአደጋ ያጋለጡ እንደሚጓዙ፣ ሌሎች ብዙዎች ደግሞ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ቤታቸውን እየጣሉ እንደሚሰደዱ የዓለም አቀፍ የፍልሰት ድርጅት ዋና ዳይሬክተር አንቶኒዮ ቪቶሪዮ ተናግረዋል። ብዙ ሰው በአደገኛ ህገወጥ አዘዋዋሪዎች እጅ እንደሚወድቅና ኮቪድ-19 ፍልሰተኞች የሚደርሱባቸውን እንግልትና ጉዳት ያባባሰው መሆኑን ዳይሬክተሩ አመልክተዋል። በዚህ ምሽት ከፍልሰትና ስደት ጋር የተያያዘ ዘገባ ይዘናል። ተከታተሉት። አሁን በዓለም ዙሪያ እየታየላለው የኮቪድ-19 ማሻቀብ ምክንያቱ የክትባቶች በተካከለ ሁኔታ አለመዳረስ መሆኑን የዓለም የጤና ድርጅት አስታወቀ። የኮቪድ-19 ክትባት መስጠት ከጀመረ አንድ ዓመት ማስቆጠሩን በመጀመሪያው የአፍሪካ የህብረተሰብ ጤና ጉባኤ ላይ ያስታወቁት የድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም የሞቱ መጠን ከሶስት እጥፍ በላይ ማሻቀቡንና ከአምስት ሚሊዮን በላይ ቁጥር ያለው ሰው መርገፉን ዓለም አሁንም በኮቪድ-19 ተቀስፋ እንዳለች መሆኑን ተናግረዋል። ምንም እንኳ የብዙ ውጤታማና ደህንነታቸው የተረጋገጠ ክትባቶች እንዲህ በተፋጠነ ጊዜ መገኘት የሳይንስ ድል ቢሆንም የስርጭቱ የተዛባና የተመጣጠነ አለመሆን ግን የሰው ልጅ ውድቀት ሆኗል ብለዋል ዳይሬክተሩ። በዓለም ዙሪያ እስካሁን 8.5 ቢሊዮን ክትባት መሰጠቱንና ይህም በክትባት ታሪክ ውስጥ እጅግ ከፍተኛውን ጣሪያ የነካ መሆኑን አስታውሰው አፍሪካ ውስጥ ግን ክትባቱን ሊወስድ ከሚችለው ወይም ከሚገባው ሰው ያገኘው 8% ብቻ መሆኑን አመልክተዋል። የWHO ዳይሬክተር ኮቪድ-19 ለመጪዎቹ 2 ድፍን ዓመታት አብሮን ሊቆይ እንደሚችል ግዙፉ የመድኃኒት ምርምርና አምራች ኩባንያ ፋይዘር ማስተዋወቁን ሮይተርስ ዘገበ። እድሜያቸው ከ2-4 ዓመት ለሚሆን ሕፃናት የሚሰጠው አነስተኛ መጠን ያለው ክትባት የተገመተውን ያህል ውጤት አለማስገኘቱንም ኩባንያው አስታውቋል። በመጪዎቹ 2 ዓመታት ውስጥ በአንዳንድ አካባቢዎች ወረርሽኙ መጠን ባለበት የሚቀጥል እንደሚሆን፣ በአንዳንዶች ደግሞ ከፍተኛ ግን በቁጥጥር ስር መዋል የሚቻል ሆኖ እንደሚቀጥል የኩባንያው የሳይንሳዊ ምርምሮች ኃላፊ ማይክል ዶልስተን ተናግረዋል። በ2024 ዓመተ ምህረት ወረርሽኙ በዓለም ዙሪያ የተስፋፋ ሆኖ እንደሚቀጥል ኃላፊው የተነበዩ ሲሆን ወደፊት የሚፈጠሩት አዳዲስ የኮሮና ቫይረስ ዝርያዎች የመስፋፋቱን መጠንና የቆይታውን ሁኔታ እንደሚወስኑ አመልክተዋል። ፈረንሳይ በአፍሪካ ሳህል አውራጃ ያለውን ጦሯን መጠን እየቀነሰች ባለችበት ወቅት በአካባቢው ያሉ አማጽያንን እየተዋጉ ያሉ ወታደሮችን አቅም ለማጠናከር ቻድ 1000 ወታደሮችን ወደ ማሊ ለመላክ ማቀዷን የማሊ የውጭ ጉዳይ ሚኒስቴር አስታወቀ። አሁን ሰሜንና ማዕከላዊ ማሊ ውስጥ የተሰማራው የመንግስታቱ ድርጅት አቃቤ ሰላም ኃይል 13000 የሚደርስ ሲሆን ቻድ 1400 ወታደሮቿን አሰልፋለች። በአካባቢው ቅኝ ገዢ ኃይል የነበረችው ፈረንሳይ ባርካኔ በሚባለው በአካባቢው በተሰማራው ዓለም አቀፍ ጸረ ሽብር ኃይል ውስጥ ያሰለፈቻቸውን 5000 ወታደሮቿን ቁጥር እንደምትቀንስ ማሊ ማስታወቋን ሮይተርስ ዘግቧል። ሩሲያ በዩክሬን ድንበር ላይ ያከማቻቸውን ወታደሮቿን ቁጥር የምትቀንስ ከሆነ ከክሬምሊን ጋር ተቀምጠው ለመደራደር ፈቃደኛ ሊሆኑ እንደሚችሉ ዩናይትድ ስቴትስና የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ፍንጭ መስጠታቸው ተሰምቷል። ይሁን እንጂ ለደህንነቴ ዋስትና ስትል ሩሲያ ያቀረበችውን የተስፋፋ የተባለ ጥያቄ ይቀበላሉ ብላ መጠበቅ እንደማይኖርባት የአሜሪካ ባለስልጣናትና ባለሙያዎች ተናግረዋል። የሩሲያ ጥያቄ ኔቶ ምስራቅ አውሮፓ ኮከስ ወይም ካፍካዝ አካባቢዎችና ማዕከላዊ እስያ ውስጥ እያካሄደ ያለውን መስፋፋት ማቆምን የሚያካትት እንደሆነ ታውቋል። የሩሲያ የውጭ ጉዳይ ሚኒስቴር አርቅቆ በዚህ ሳምንት መጀመሪያ ለምዕራባውያኑ ያቀረበውና ትናንት ይፋ የተደረገው ውል ረቂቅ በኢትዮጵያ የዘመን አቆጣጠር ከ1990 ዓመተ ምህረት በፊት የኔቶ ኃይል ባልነበረባቸው የምስራቅ አውሮፓ ሀገሮች ውስጥ ተጨማሪ ጦር ያለማሰማራትን ግዴታ ያካተተ ሲሆን ለዚህ በተናጠል የተዘጋጀ ረቂቅ ውል እንደማይገዙ አሜሪካና ኔቶ አስታውቀዋል። ከተጠቀሰው ጊዜ በኋላ የጦር ትብብር ድርጅቱን የተቀላቀሉት ሀገሮች ፖላንድን፣ ሃንጋሪን፣ ቼክ ሪፐብሊክን፣ የባልቲክ ሀገሮችንና ሌሎችም የቀድሞ የሶቪየት ሪፐብሊኮችን እንደሚጨምር ተገልጿል። በኢትዮጵያ የዘመን አቆጣጠር በ1977 ዓመተ ምህረት ኢትዮጵያ ውስጥ ተከስቶ ለነበረው ድርቅ ዓለም አቀፍ ድጋፍ ለማሰባሰብ የተዘጋጀውን ዊ አር ዘ ወርልድ እብረዝማሬ ካቀናበሩት ከመሩትና ለአየር ካበቁት የኪነ ጥበብ ባለሙያዎች አንዱ የነበረው ኬን ክራገን በ85 ዓመት ዕድሜው ማረፉን አሶሺየትድ ፕሬስ ዘገበ። ፕሮዲውሰር ስራ አስኪያጅና በጎ አድራጊው ክራገን ከነ ሊዮኔል ሪቺ፣ ኬኒ ሮጀርስ እና ማይክል ጃክሰን እንዲሁም ሌሎችም ጋር ሆኖ የሰራው ይህ ዝማሬ ያኔ የአመቱን የኤሚ ሽልማት ተቀዳጅቷል። በተመሳሳይ ሰዓት በ30,000 ራዲዮ ጣቢያዎች ተሰራጭቶ በሚሊዮኖች የሚቆጠሩ ሰዎችን በዓለም ዙሪያ አነቃቅቷል። ክራገን ያረፈው ሎስ አንጀለስ ቤት ውስጥ መሆኑን ቤተሰቦቹ እንደነገሩት ኤፒ ዘግቧል። ክራገን የተባበሩት መንግስታት የሰላም ሜዳሊያም ተሸልሟል። የተከበራችሁ አድማጮች ለዜና የተያዘው ሰዓት አበቃ። ለቀሪ ዝግጅቶቻችን እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ዜናውን ያሰማችሁ ሰለሞን አባተ ነኝ። ጤና ይስጥልኝ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ታህሳስ 9 2014 ዓ.ም ተመረጥ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com ላይ እንዲሁም በአትቪዮ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ እለቱ የመጀመሪያ ዘገባችን እንወሰዳችሁ። ኢትዮጵያ ውስጥ ባለው እጅግ የከበደ የሰብአዊ መብቶች ሁኔታ ላይ ለመነጋገር በሚል ትላንት የተሰበሰበው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አጣሪ አካል እንዲቋቋም ወስኗል። የምክር ቤቱ አባል ከሆኑት የአፍሪካ ሀገሮች የድጋፍ ድምጽ የሰጠ የለም። የስብሰባውን መጠራት ቀደም ሲል የተቃወመችው ኢትዮጵያ የምክር ቤቱን አድራጎት በሉዓላዊነቷ ጣልቃ መግባት መሆኑን በመግለጽ ሆነና እንደማትተባበር አስታውቃለች። ስምንሽ ቆየ ተሰራላት።
ትላንት በጄኔቫ የተካሄደውና በኢትዮጵያ እየደረሰ ነው የተባለውን አስከፊ የሰብአዊ መብቶች ጥሰት የገመገመው ስብሰባ እንዲካሄድ የተጠራው በአውሮፓ ህብረት መሆኑና ከ47ቱ የምክር ቤቱ አባል ሀገሮች 1/3ኛው ጥሪውን በመደገፋቸው መሆኑን ምክር ቤቱ በድህረ ገጹ ላይ ባወጣው ጽሑፍ ጠቁሟል። የመንግስታት ድርጅቱ ሰብአዊ መብቶች ምክር ቤት ምክትል ኮሚሽነር ናዲያ አልናሺፍ ትላንት ስብሰባውን ሲከፍቱ ባደረጉት ንግግር ለ13 ወራት በተካሄደው ጦርነት ምክንያት ትግራይ ክልል ውስጥ ከ10 ሰው 9ኙ እርዳታ ጠባቂ መሆናቸውን የተናገሩ ሲሆን በመንግስታቱ ድርጅት የሰብአዊ አቅርቦቶች ሰራተኞች ባለፈው ሰኔ የማንቂያ ጥሪ ከተሰማ ወዲህ ወደ ክልሉ እየገባ ያለው እርዳታ እጅግ የተወሰነ ነው ብለዋል። ኮሚሽነሯ አክለው በአሁኑ ጊዜ ከ400,000 በላይ የሚሆን ሰው የረሃብ ቸነፈር በሚመስል ሁኔታ ላይ ሳይገኝ አይቀርም ብለዋል። በተጨማሪም ተዋጊዎቹ ወገኖች ተኩስ እንዲያቆሙ የሚቀርብላቸውን ዓለም አቀፍ ጥሪዎች እንዲያከብሩ ምክትል ኮሚሽነሯ በንግግራቸው የጠየቁ ሲሆን ትግራይ፣ አማራና አፋር ክልሎች ውስጥ ቁጥሩ ቢያንስ 2 ሚሊዮን የሚሆን ሰው መፈናቀሉን እንዲሁም ከ9.4 ሚሊዮን በላይ ሰዎች ደግሞ ለምግብ እጥረት መጋለጣቸውን ተናግረዋል። ብዙዎቹ ህይወት አድን እርዳታ እየደረሰላቸው አለመሆኑንም ጨምረው ገልጸዋል። ጥቅምት 23 2014 ዓመተ ምህረት ከወጣው ብሔራዊ ያስቸኳይ ጊዜ አዋጅ ወዲህ ህወሓትን ይደግፋሉ የተባሉ ከ5000 እስከ 7000 የሚሆኑ ሰዎች በገፍ መታሰራቸውን ከመካከላቸውም ከ10 በላይ ጋዜጠኞችና የመንግስታቱ ድርጅት ሰራተኞች እንደሚገኙባቸው ብዙዎቹ ከሌሎች ሰዎች ጋር እንዳይገናኙ መደረጉን ወይም በኃይል ደብዛ ማጥፋት ሊባል በሚችልና ብርቱ ስጋት በሚያጭር ሁኔታ ያሉበት ቦታ እንዳይታወቅ መደረጉንም ኃላፊዋ ለጉባኤው አስረድተዋል። ኮሚሽነሩ አክለው መንግስት በአስቸኳይ ጊዜ አዋጁ የሚወሰዱ እርምጃዎች ሀገሪቱ በዓለም አቀፍ የሰብአዊ መብቶች ድንጋጌ መሰረት ካለባት ኃላፊነት ጋር የሚሄድ መሆኑን እንዲያረጋግጥ መናገር ፈልጋለሁ ያሉ ሲሆን ከቅርብ ጊዜያት ወዲህ በአስቸኳይ አዋጁ ስም ባለስልጣናት የሚወስዷቸው እርምጃዎች መንግስት የጋራ ምርመራውን ምክረ ሐሳብ ለመፈጸም ካሳየው ቁርጠኝነት ጋር የሚሄድ አይደለም ብለዋል። የኢትዮጵያ መንግስት ፍትሃዊና ነጻ የፍርድ ሂደት እንዲያከናውን የጠየቁት ኮሚሽነሯ አልናሺፍ ዓለም አቀፍ አስተራር መዘርጋት ተጨማሪ እገዛ ሊሆን እንደሚችል አሳስበው ሁሉም ወገኖች በሀገራዊ ምክክር ኮሚሽኑ አማካኝነትና በአፍሪካ ህብረት ያደራዳሪነት ጥረት ትርጉም ላለውና አቃፊ ለሆነ ንግግር እንዲቀመጡ ጥሪ አድርገዋል። ትላንት በተካሄደው ስብሰባ ላይ የኖርዲክ ባልቲክ ሀገራትን ወክለው የተናገሩት የዴንማርክ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ተሳታፊ የሆኑት አካላት እያደረሱት ያለው የወሲብና የጾታ ጥቃት፣ ዘርን መሰረት ያደረገ ጥቃትና የጥላቻ ንግግር እያሳሰባቸው መሆኑን ጠቅሰው የደረሱትን ጥቃቶች የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል።
ኢትዮጵያ መንግስት ግብረ ኃይል በማቋቋም ተጠያቂነትን ለማስፈንና ጥቃት አድራሾቹን ለፍትህ እንዲቀርቡ የሚያደርገውን ጥረት እናደንቃለን። ሆኖም በዚህ ተቋም የሚደረገው ምርመራ የደረሰውን የመብት ጥሰት መጠን ይሸፍንና ተጠያቂነት ለማስፈን ዓለም አቀፍ ደረጃ ሊያሟላ አይችልም የሚል ስጋት አለን። ስለዚህ ተጨማሪ ገለልተኛ ዓለም አቀፍ ተቋም ምርመራውን ማካሄዱ አስፈላጊ ነው። ይሄ የደረሱ ጥሰቶች መረጃ በወቅቱ እንዲሰበሰብና ፍትህ እንዲሰፍን ይረዳል።
የመንግስታት ድርጅቱ የሰብአዊ መብት ቶች ምክር ቤት በኢትዮጵያ ላይ ልዩ ስብሰባ እንዲያካሄድ ጥሪ ያቀረበው የአውሮፓ ህብረትን ወክለው የተናገሩት የስሎቫኒያ ተወካይ በበኩላቸው የአውሮፓ ህብረት በኢትዮጵያ ላለው ቀውስ ወታደራዊ ኃይል መፍትሄ ይሆናል ብሎ እንደማያምንና የአፍሪካ ህብረትን ጨምሮ በቀጠናው ባሉ ሀገሮች ሰላም ለማስፈን የሚደረጉ ጥረቶችን እንደሚደግፉ አረጋግጠዋል። ሆኖም በኢትዮጵያ ያስቸኳይ ጊዜ ከታወጀ አንስቶ እየታሰሩ ባሉ ሰዎች ዙሪያ ግልጽነት እንዲኖር የታሰሩባቸው ቦታዎችም እንዲጎበኙ ጠይቀዋል። ቀደም ሲል በጥምረት የተካሄደውን ምርመራ ለማጎልበት ዓለም አቀፍ ገለልተኛ ቡድን መቋቋም አለበት ብለን እናምናለን ያሉት የስሎቫኒያ ተወካይ በሀገር ውስጥ የሚደረገውን ጥረት ለማገዝና ተጠያቂነትን ለማረጋገጥ ይሄ አስፈላጊና በፍጥነት መደረግ ያለበት ነው ብለን እናምናለን ብለዋል። ልዩ ስብሰባውን ተከትሎ የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ዓለም አቀፍ አጣሪ ኮሚሽን እንዲቋቋም ወስኗል። ውሳኔው በ21 የድጋፍ በ15 የተቃውሞና በ11 የታቀቡ ድምጾች የጸደቀ ሲሆን የጉባኤው አባል ከሆኑ 13 የአፍሪካ ሀገሮች የድጋፍ ድምጽ የሰጠ የለም። 7ቱ ተቃውመዋል፣ 6ቱ ድምጽ ከመስጠት ታቀበዋል። በውሳኔ ሐሳቡ መሰረት የፊታችን ሰኔ ለሚካሄደው የምክር ቤቱ 50ኛ ጉባኤ ላይ ሪፖርት እንዲያቀርብ የሚጠበቀው ይህ መርማሪ አካል በምክር ቤቱ ፕሬዝዳንት የሚሰየሙ 3 የሰብአዊ መብቶች ጉዳዮች ባለሙያዎች የሚኖሩ ሲሆን እድሜው ሊራዘም የሚችል ሆኖ ለአንድ አመት እንደሚቆይ ተገልጿል። የቡድኑ ስራ ትግራይ ውስጥ በተካሄደው ግጭት በሁሉም ወገኖች ተፈጽመዋል በተባሉ የሰብአዊ መብቶችና የሰብአዊና የስደተኛ ህግ ጥሰቶች፣ ውንጀላዎችና አቤቱታዎች ላይ ቀደም ሲል በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮና በኢትዮጵያ ሰብአዊ መብቶች ኮሚሽን በተካሄደው ጥምር ምርመራ ላይ ተጨማሪ እንደሚሆን በስብሰባው ላይ ተመልክቷል። ለመርማሪዎቹ የተሰጠው ኃላፊነት በተጠያቂነት በእርቅና ቁርሾን በማሻር ስራዎች ላይ ለኢትዮጵያ መንግስት የሽግግር ፍትህ መመሪያ ማሰናዳትን እንደሚያጠቃልልም ተገልጿል። በጄኔቫ የተካሄደውን ልዩ ስብሰባ ተከትሎ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክር ቤቱ ከኮሚሽኑ ጋር በመተባበር ያካሄደው ምርመራ እያለ በተመሳሳይ ጊዜ የተፈጸሙ ጥሰቶችን ለመመርመር ሌላ ቡድን መቋቋሙን አላስፈላጊ ነው ሲል ተቃውሞውን አሰምቷል። ኮሚሽኑ ከተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ጋር በጥምረት አካሂዶት የነበረው ምርመራ በጸጥታ ችግር ምክንያት ያልደረሰባቸውን አካባቢዎችና ከሰኔ በኋላ የደረሱ የመብት ጥሰቶችን ለመመርመር በመሸጋገር ፋንታ አዲስ አጣሪ ኮሚሽን ማቋቋሙ ጥቃት የደረሰባቸውን ሰዎች በፍጥነት መፍትሄ እንዳያገኙ የሚያዘገይ ነው ሲልም ነቅፏል። መንግስት የጥምረቱን ምክረ ሐሳብ ለመተግበር የሚያደርገውን ጥረትም ያደናቅፋል ብሏል። ትላንት በተካሄደው ስብሰባ ላይ የኢትዮጵያን አቋም የተናገሩት ጄኔቫ የሚገኘው የመንግስታቱ ድርጅት ቢሮ የኢትዮጵያ ቋሚ ተጠሪና በስዊዘርላንድ፣ በኦስትሪያ፣ በሃንጋሪና በሮማኒያ የኢትዮጵያ አምባሳደር ዘነበ ዘገየ በበኩላቸው ሀገራቸው ለሰብአዊ መብቶች መጠበቅ ያላት ቁርጠኝነት ያልተቆጠበ መሆኑን ተናግረዋል። የምክር ቤቱንም ስብሰባ የፖለቲካ ዓላማ ያለው ጣልቃ ገብነት ብለውታል። እርሳቸው የሚመሩት የኢትዮጵያ ልዑካን ቡድንም ሂደቱን እንደሚቃወም ተናግረዋል። አምባሳደር ዘነበ በንግግራቸው ሲነግራቸው የኢትዮጵያ መንግስት በጦርነቱ ወቅት ደረሱ የተባሉ የመብት ጥሰቶችን ለመመርመር ከዓለም አቀፍ ተቋማት ጋር ትብብር ሲያደርግ መቆየቱን አስታውሰዋል።
The Office of the High Commissioner for Human Rights and the Ethiopian Human Rights
የጋራ ጥረታችንን ለመደገፍ የመንግስታቱ ድርጅት የሰብአዊ መብት ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በሰሜን ኢትዮጵያ ደረሱ የተባሉ የሰብአዊ መብት ጥሰቶች ዙሪያ የጋራ ምርመራ አድርገዋል። የተላለፉትን ምክረ ሐሳቦች ለመተግበርም ያለንን ቁርጠኝነት ግብረ ኃይል በማቋቋም አሳይተናል።
አምባሳደር ዘነበ አክለው የሰብአዊ መብቶች ምክር ቤቱ በኢትዮጵያ ላይ ያካሄደው ልዩ ስብሰባ ምክር ቤቱን የተሰወረ አጀንዳን ለማስፈጸም ግፊት ማድረጊያ ለመጠቀሚያነት የቀረበ ነው በማለት እርሳቸው የሚመሩት የኢትዮጵያ ልዑካን ቡድንም ሂደቱን እንደሚቃወም ተናግረዋል።
The government of Ethiopia has once again invited the office of the High Commissioner to jointly investigate.
የመጀመሪያ ምርመራ ከተጠናቀቀበት ጊዜ አንስቶ ኢትዮጵያ የሰብአዊ መብት ኮሚሽን ቢሮ በአፋርና በአማራ ክልሎች የደረሱ የመብት ጥሰቶች ዙሪያ ተጨማሪ የጋራ ምርመራ እንዲያደርጉ ጥሪ አቀረበናል። ይህ ስብሰባ ግን በህዋት ሽምቅ ተዋጊዎች የደረሰውን የንብረት ውድመት አስገድዶ መድፈርና ሰላትን ለውትድርና መጠቀም አላወግዝም። ይህ ሽብርተኛ ቡድን ለትግራይ ክልል ሰብአዊ እርዳታ የሚያገለግሉ ከ1000 በላይ እህል ጫኝ መኪናዎችንና አቅርቦቶችን ለውጊያ ተጠቅሞበታል። የምግብ ማከማቻ መጋዘኖችን፣ የኢንዱስትሪ ተቋማትን፣ ትምህርት ቤቶችን፣ የጤና ተቋማትን አውድሟል። ይህን ስብሰባ የጠሩት ሀገራት ግን ስለዚህ ደንታ አይሰጣቸውም። ይልቁንም ፍላጎታቸው በኢትዮጵያ መንግስት ላይ ለመጫን ቆርጠው ተነስተዋል።
በስብሰባው ላይ ተቃውሟቸውን ያሰሙትና የአፍሪካ ሀገራትን ወክለው የተናገሩት የካሜሩን ተወካይ በበኩላቸው ስብሰባው የአውሮፓ ሀገራት ኢትዮጵያ ችግሯን ለመፍታት እያደረገች ያለችውን ጥረት እንዲሁም የአፍሪካ ሀገራት መፍትሄ ለማምጣት እየተጫወቱት ያለውን ሚና ከግምት ውስጥ ያላካተተ ነው ብለዋል። የስብሰባው መካሄድ እየተካሄደ ያለውን ጥረት እንደሚያደናቅፍ በመግለጽም የምክር ቤቱ አባላት የሚተላለፈውን ምክረ ሐሳብ እንዲቃወሙ ጠይቀዋል። ጉባኤውን ውሳኔ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር በይፋ ባወጣው መግለጫ የሰብአዊ መብቶች ምክር ቤቱ በድጋሚ የአንዳንዶች በፖለቲካ የተነሳሳ አጀንዳ ማራመጃነት መጠቀሚያ መሆኑን በመታዘቧ ኢትዮጵያ በእጅጉ አዝናለች ብሏል። መግለጫው አክሎ ምክር ቤቱ ልዩ ጉባኤውን የጠራው ስብሰባ ከመጥራት ይልቅ ገንቢ በሆነ ሁኔታ እንዲገባና ጉዳዩ ከሚመለከታት ሀገር ጋር በመተባበር መንፈስ እንዲሰራ የኢትዮጵያ መንግስት በተደጋጋሚ ጋሚ ያቀረበለትን ጥያቄ በመግፋት መሆኑን አመልክቶ አንዳንዶች በምክር ቤቱ ውስጥ አብላጫ ድምጽ በማግኘት የፈለጉትን አላማ ለማሳካት ችለዋል ብሏል። ሚኒስትሩ በመቀጠል ይህ የተደረገው ጥምር የምርመራ ቡድኑ ያቀረባቸውን ሐሳቦች ተግባራዊነትና የሚኒስትሮች የጋራ ግብረ ኃይልን ስራ ያለማወላወል እንዲደግፉ የሰብአዊ መብቶች ከፍተኛ ኮሚሽነሩ ቢሮና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ የሚያካሂዷቸውን ምርመራዎች ወደፊት እንዲቀጥሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ለሰብአዊ መብቶች ምክር ቤቱ ፕሬዝዳንትና ለምክር ቤቱ አባላት ሁሉ ታህሳስ 5 2014 ዓ.ም ያስገባውን ጥያቄ በሚጻረር ሁኔታ ነው ብሏል። ይህ በምክር ቤቱ ውስጥ ባሉ አንዳንዶች የተፈጸመ አድራጎት ይላል የውጭ ጉዳይ ሚኒስትሩ መግለጫ በማስከተል። በሉዓላዊት ሀገር የውስጥ ጉዳይ ጣልቃ ለመግባት አማራጭ ለመፈለግ የተደረገ ሙከራ ነው። በመድር ላይ ያለውን ሁኔታ ከማባባስ በስተቀር የሚፈይደው አንዳች ዓላማ የለውም። በምክር ቤቱ አማካኝነት ተቋማትን የማበራከት ልማድ በብዙ አጋጣሚዎች ግባቸውን ሳይመቱ የከሸፈ መሆኑን መግለጫው አመልክቶ በውስጥ ጉዳዮቻቸው ጣልቃ መግባትን በማይቀበሉ ሀገሮች ላይ ጫና ማሳረፊያ መሳሪያ ብቻ ሆነዋል ብሏል። ኢትዮጵያ ልዩ ስብሰባውና መግለጫው በፖለቲካ የተነሳሳ በምክር ቤቱ ስራ ላይ እምነት የሚያሳጣ ከሁሉም በላይ ደግሞ የግዛት ጥብቅነቷን ብሔራዊ ልዕልናዋንና የፖለቲካ ነጻነቷን የሚዳፈር ሲል የፈረጀውን ውጤት ጨርሶ አትቀበልም ብሏል። ኢትዮጵያ ያለ ዕውቅና የተጫነባት ከዚህ የተፈጠረ አሰራር ወይም ተቋም ጋር እንደማትተባበር በድጋሚ ታረጋግጣለች ብሏል። የውጭ ጉዳይ መስሪያ ቤቱ ድጋፋቸውን የገለጹላትና አብራዋት የቆሙትን እንደምታመሰግንና ባለም አቀፍ ህግ መሰረት ሰብአዊ መብቶችን በማክበርና በመጠበቅ ቁርጠኝነቷ እንደምትገፋም አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር መግለጫ የተዘጋው መንታ አቋም ይበቃል፣ የአንድ ወገን በጉልበት የማዋከብ እርምጃዎችን መውሰድ ይበቃል፣ በሰብአዊ መብቶች ስም በውስጥ ጉዳዮች ጣልቃ መግባት ይበቃል በሚሉ መልእክቶች ነው። በሰብአዊ መብቶች ምክር ቤቱ ስብሰባ ላይ ለምርመራ ኮሚሽኑ መቋቋም የድጋፍ ድምጽ የሰጡት አርጀንቲና፣ አርሜኒያ፣ ኦስትሪያ፣ ባሃማስ፣ ብራዚል፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊጂ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ማርሻል ደሴቶች፣ ሜክሲኮ፣ ሆላንድ፣ ፖላንድ፣ ደቡብ ኮሪያ፣ ዩክሬን፣ ዩናይትድ ኪንግደም እና ዩራጓይ ሲሆኑ የተቃወሙት ደግሞ ቦሊቪያ፣ ቡርኪና ፋሶ፣ ካሜሩን፣ ቻይና፣ ኮት ዲቯር፣ ኩባ፣ ኤርትራ፣ ጋቦን፣ ህንድ፣ ናሚቢያ፣ ፓኪስታን፣ ፊሊፒንስ፣ የሩሲያ ፌዴሬሽን፣ ሶማሊያ እና ቬንዙዌላ ናቸው። ባህሬን፣ ባንግላዴሽ፣ ኢንዶኔዥያ፣ ሊቢያ፣ ማላዊ፣ ሞሪታንያ፣ ኔፓል፣ ሴኔጋል፣ ሱዳን፣ ቶጎ እና ኡዝቤክስታን ድምጽ ከመስጠት ታቅበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዛሬ ዓለም አቀፍ የፍልሰተኞች ቀን ነው። በአፍሪካ እንዲሁም በመካከለኛ ምስራቅ ቁጥራቸው በርከት ያሉ ኢትዮጵያውያን ዜጎች ይኖራሉ። ከነዚህ ኢትዮጵያውያን በፍልሰተኝነትና በስደተኝነት በሚኖሩበት ሀገራት ብዙ ውጣ ውረዶች እንዳሉባቸው ይናገራሉ። ገልሞ ዳዊት ቀጣዩ መሰናዶ አዘጋጅቷል።
ሐሙድ ትውልድ ኢትዮጵያዊት ናት። የምትኖረው በሊባኖስ ቤይሩት ከተማ ሲሆን የሁለት ልጆች እናት ናት። በሊባኖስ ለ18 ዓመታት መኖሯን የምትናገረው ሐሙድ ልክ ወደዛ ሀገር እንደገባች የተለያዩ ስራዎች መስራቷን አሁን ግን የራሷ ስራ እንዳላት ታብራራለች።
እኔ እዚህ ሀገር 18 ዓመቴ ነው። የተወሰነ ጊዜ ሰው ቤት ሰርቻለሁ። አንድ 4 ዓመት ይሆናል የሰራሁት። ከዛም በኋላ ግን የራሴን ስራ ፈጥሬ ነው መኖሪያ ያለሁት። ትንሽ የፀጉር ቤት አለኝ። ያው ኢትዮጵያውያን እህቶቼ ይመጣሉ፣ ፀጉራቸውን ይሰራሉ አብረን። በዚህ አይነት ሁኔታ ነው የምተዳደረው። ሀገርን የመሰለ የለም፣ ግን ከኢትዮጵያ ይሻላል።
ብዙ ኢትዮጵያውያን ያሉ እዛ ሀገር
በጣም ከሚጠበቀው በላይ እንግዲህ ብዙ እህቶቻችን ተመዝግበው ገብተዋል ኢትዮጵያ። ግን አሁን እንደምንሰማው አሁንም እየወጡ ነው የሚባለው። ይመጣሉ
ተመልሶ ወደ እናንተ።
አዎ።
በሊባኖስ የሚኖሩ ሌሎች ኢትዮጵያውያን ህይወት ምን እንደሚመስልም ታብራራለች።
አሁን አብዛኛውን እህቶች ቤት ነው የሚፈልጉት ውጭ። አሁን በፊት ቢሮን ብናገኝ እንሰራ ነበር፣ ባንክን ብንሰራ ነበረ። ግን በሀገሪቷ ብር ውድቀት ምክንያት የራሳቸውን ብር ነው የሚከፍሉት። ቢሮ ከሰራ ወይ ባንክ ከሰራ የራሳቸውን ብር ነው የሚከፍሉት። እኛ ደግሞ የእነሱ ብር ለእኛ ምንም አያደርግልንም፣ ኢትዮጵያ ምንም ስለማይጠቅም። ስለዚህ አብዛኞቻችን አሁን ሰው ቤት ነው የምንመርጠው። ለምን? ሰው ቤት ስትሰራ በዶላር ነው የሚከፍሉ። የተወሰነ ልጆች ደግሞ ስራ አጥተው ቁጭ ያሉ ልጆች ደግሞ በሰዓት ስራ የሚባል አለ። በሰዓት ስራ ሰርተው ይውላሉ። ደስ የሚልህ ነገር ግን ቤሩት ማለት ነው በቀን በቀን ስራ አታጣም። ምግብህን ጉርሻህን አግኝተህ ታድራለህ።
ሐሙድ በቤሩት የሚኖሩት ኢትዮጵያውያን በፍቃድ እንዲሁም ፍቃድ ሳይኖራቸው የሚሰሩት እንዳሉ ትናገራለች።
አሁን ለምሳሌ እኔ ፀጉር ቤት አለ፣ አልተመቻትም። የምትሰራባት ሴትዮ መጥፎ ከሆነች ወይ የሆነ የተበደለችው ነገር ካለ ትወጣለች። ያው ፀጉር ቤት ስለሆነ ያው ስለሚታይ ማለት ነው። ደግሞ በዛ ላይ የኢትዮጵያኖች ፀጉር ቤት ስለሚል ትመጣለች። እህቴ ወደ እኔ ስራ ፈልግላታለሁ። የአረቦች ይጠይቁኛል፣ የሚታቂው ስራ የፈታ ሰው ካለ እንፈልጋለን። ገብታ ትሰራለች። ይሄ የመውጣቱ ነገር አይቻልም ነበር። አንድ ሰው ስትሰቃይ ወይ ደግሞ የሆነ ችግር ልቻለው አይነት ነገር ነበር። አሁን ግን በተቻለን መጠን ማለት ነው ከቸገራት በቃ ትወጣለች። ስራዋን ሌላ ቦታ ስራ ገብታ በስነስርዓት ሰርታ መኖር ትችላለች። እነዚያ ሰዎች ደግሞ ጫና አያደርጉባትም። ለምን እንደሆነ ታውቃለህ? ወረቀት እሷ በእነሱ ስም ስላልሆነ መጫን አይችሉም። ወጥታ ደግሞ ሌላ ስራ ማግኘት ትችላለች። ያመጧት ሰዎች ግን በስማቸው እስከሆነች ድረስ ጫና ሊያደርጉባት ይችላል። አንዳንዴ ደግሞ ከደሞዙ አነስተኝነት ይወጣሉ። ውጪ በውጭ ስትሰራ ከፍ ይላል።
የሊባኖስ ፖለቲካ በተለይ ከሁለት ዓመታት ወዲህ ውጥንቅጥ ውስጥ ነው። ይህም የአገሪቱን ኢኮኖሚ የጎዳ መሆኑ ተነግሯል። በተለይ የሊባኖስ ገንዘብ ከዶላር ጋር ሲነጻጸር የመግዛት አቅሙን በ90% ያጣ ሲሆን ይህም የዋጋ ግሽበትን በ137% እንዲጨምር ምክንያት መሆኑን የሊባኖስ መንግስት አስተቆጣጣሪ መስሪያ ቤትን ጠቅሶ ብሉምበርግ ዘግቧል። ይህ ክስተት በዛ በሚኖሩ ኢትዮጵያውያን ላይ ስላስከተለው ጫና ለሁለት አስርተ ዓመታት በቤይሩት የኖረችው ሐሙድ እንዲህ ትላለች።
ኢኮኖሚያ ትንሽ ስለወደቀ ነገሮች ተወደዱ እና የምናገኝ የነበረው ክፍያ መቀነስ።
ምናልባት ብታነጻጽሪልኝና በፊት ምን ያክል ያገኙ ነበር የሚሰሩ ሰዎች አሁን ሲያመጣው ጫናና የቀነሰው ነገር ምንድነው?
በፊት 5-6 በጣም ተከፈለ ከተባለ ደግሞ $700 ድረስ ይከፈል ነበር። አሁን ብዙም ባይሆን 4-5 የሚከፈላቸው አሉ። አብዛኛው ግን በ3 ነው። በፊት ደግሞ ኢኮኖሚዋ ማለት ነው እኛ ማጋነን አይሆንብኝና የነሱን 10 ብር ይዘን ማለት ነው በጣም የምንፈልገው ነገር አድርገን ከምግብ ማለት ነው ተርፎን ለሁለተኛው ቀን እናሳድርበት ነው የነበረው። አሁን ግን ድብል በጣም ድብል ጨምሯል።
ያም ሆኖ በይሩት ለፍቶ ለማደር ለሚፈልግ ሰው በቂ ነው ባይናት ሐሙድ። የጸጥታ ኃይሎች ፍልሰተኞችን የመኖሪያ ፍቃድ የላቸውም ብለው ሲያስቸግሩ አይስተዋልም ካለች በኋላ ስለነገ ተስፋ እንዴት ትላለች።
ሁሉም ሰርቶ አግኝቶ አገሩ ለማግባት ስናቆታለው ግን ከኢትዮጵያ ክፍያ አንጻርና እዚህ ከፍዬ በቀላል ዋጋ ነገሮችን አከናውኝ አድርጌ ማደር እየቻልኩኝ በጣም ልዩነት ስላለው እኔ ሌሎች ነገሮችን አላስተባቸውም። በቃ እዚህ ጋር ይኖርኩ ነው ያለሁት። የሆነች ትንሽዬ ቀላል ምሳሌ ልስጥህ ከትራንስፖርት አንጻር። እኔ ትራንስፖርት ቤሩት ውስጥ ማለት ነው ከኋላ እየለመነኝ ነው ታክሲ የሚሄደው። እኔ ኢትዮጵያ በምሳፈርበት ሰዓት 2 ሰዓት እና 3 ሰዓት ተሰልፌ ቆሜ ነው ታክሲ የሚይዘው በቀላል ነገር እንኳን አንጻር ማለት ነው። እና ኖሮ ብዙም የማይሳኩል ነገሮች አሉ ኢትዮጵያ እዚህ በቀላሉ መታገኛቸው። ያንን ሲያይ ሰው በቃ ሰርቼ የተወሰነ ችግርም ቢኖር እዚህ ሰርቼ እዚህ ቢኖር ይሻለኛል ነው። አብዛኛው ጊዜ ተሰብስበን ስንኖር ስናቃረነው ከኢትዮጵያ ጋር ከክፍያውም ካለውም አገልግሎት አንጻር 10 እጅ ይሻላል። እንግዲህ ነገ የሚፈጠረውን አናውቀውም።
በርካታ ትውልድ ኢትዮጵያውያንም በሌሎች አፍሪካ ሀገራትም ይኖራሉ። ኤልያስ አቡባከር ኬንያ ናይሮቢ ነዋሪ ነው። ኤልያስ በስደተኝነት የሚኖር ሲሆን ከሀገሩ ከወጣ ከ20 ዓመት በላይ መሆኑን ይናገራል። የሶስት ልጆች አባት የሆነው ኤልያስ ከሶማሌ ወደ ኬንያ የገባው በ2011 ዓመተ ምህረት ሲሆን አሁን ደግሞ የተሻለኝን ስራ በመስራት ልጆችን አስተዳድራለሁ ይላል።
አማቲን ቀባ ጆሌ ሰዲን ቀባ አማፍ መንመረፊን ሳደለጌቲን ማቲ
ቤተሰብ አለኝ 3 ልጆች። ያው በጸጉር ቤት ስራ ነው ቤተሰብን የማስተዳድረው። ኑሮ በስደት በተለይ ለቤተሰብ መሪ ከባድ ነው። ያው ፈጣሪን ተንተርሰን ነው የምንኖረው። በተለይ እዚህ የሚያስቸግረው በፊት ስደተኞች ማህበር ነበራቸው አሁን ያ የለም። ሁሉም በትውውቅ ነው የሚረዳዳው። ይሄ አሁን አዲስ ተገን ፍለጋ ለሚመጡትና በተለያየ ምክንያት የሚታሰሩትን ለማስፈታት አስቸጋሪ ነው። ስለዚህ ስደተኞች አሁን ህይወት እየከበዳቸው ነው።
ኩማራ ባጫ ሱዳን ካርቱም የሚኖር ትውልድ ኢትዮጵያዊ ስደተኛ ነው። እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ወደ ሱዳን መሰደዱን ይናገራል።
በጋቹዳ ቪዲዮ ቢዮላጥሩ
እኛ ተገን ፍለጋ ነው ወደዚህ ሀገር የተሰደድነው። የመጣንበት ሀገር ከኛ ሀገር የባሰ ሁኔታ ውስጥ ነው ያለው። ለምሳሌ በሀገሩ ብጥብጥ ሲከሰትና ኑሮ ሲናጋ የክስተት የናንተም እጅ አለበት ብለው የሀገሬው ሰዎች ይዝቱብናል ያስፈራሩናል። በዚያ ላይ ተገን የምትጠይቅበት ሀገር መጀመሪያ ሰላም ሊኖረው ይገባል። ስለዚህ የራሱን ዜጋ መብት ያላስከበረ ሀገር እንዴት የስደተኛን መብት ያስከብራል? በቃ እዚህ ስንኖር እኛ ምንም መብት የለንም።
የአንድ ልጅ አባት የሆነው ኩማራ ብዙ ኢትዮጵያውያን በሱዳን እንዳሉ ጠቅሶ በስደተኝነት ስራ ሰርቶ መኖር ግን ከባድ መሆኑን ተናግሯል። ሁለቱም ስደተኞች ማለትም ኤልያስና ኩማራ በስደተኝነት ህይወት ስለነገ ተስፋ ማስተባበር አስቸጋሪ በመሆኑ ፈጣሪን ብቻ አስበን የየለት ኑሮን ለማሸነፍ እንጥራለን ብለዋል። የተባበሩት መንግስታት የዓለም አቀፍ የፍልሰተኞች ቀንን እንደ አውሮፓውያን አቆጣጠር በየዓመቱ ታህሳስ 18 አስቦ ይውላል። ዘንድሮም ቀኑ Harnessing the Potential of Human Mobility ወይንም የሰዎችን ፍልሰት መቆጣጠርና ለተሻለ አቅም ማዋል በሚል መሪ ቃል ታስቦ ይውላል። በኢትዮጵያም የፍልሰተኞች ቀን ባለፈው ዓመት ተከብሮ መዋሉን የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት IOM ገልጿል። በዓሉ የኢትዮጵያ መንግስት የተባበሩት መንግስታት እንዲሁም የአፍሪካ ህብረት ተወካዮች ባሉበት መከበሩን ድርጅቱ አስታውቋል። በስነ ስርዓቱ ላይ የተገኙት የድርጅቱ የኢትዮጵያ ዳይሬክተር ጂያን ጂያው በዓለም አቀፍ ደረጃ ስላለው የፍልሰተኞች ችግር ማብራሪያ ሰጥተዋል። Mr. Liao, በተለይ በቅርቡ ባለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ ፍልሰተኞች ላይ ተጽዕኖ ማሳደሩን አገራትም ለፍልሰተኞች ይለግሱ የነበረው ድጋፍ በዚሁ መቀነሱን ጠቁመው የዩኔታ ፍልሰተኞችን ለተለያዩ ችግሮች እንዳጋለጣቸው ተናግረዋል። ያው የተባበሩት መንግስታትና ሌሎች አባል አገራት ድርጅቱ ፍልሰተኞችን ረዳ ዘንድ ድጋፍ በመስጠታቸው አመስግነው አይኦኤም የሰዎችን ፍልሰት ለማሳለጥ መራግብርን አውጥቶ በርካቶችን በመርዳት ላይ ነው ብለዋል። ሀገራትም ፍልሰተኞችን መኖሪያ ከመንፈግ ይልቅ አስጠግተዋቸው ያሏቸውን ኢኮኖሚ አቅም ይጠቀሙ ዘንድ ጥሪ አስተላልፈዋል። የተባበሩት መንግስታት አሃዝ እንደሚያሳየው አሁን ከ260 ሚሊዮን በላይ ፍልሰተኞች በተለያዩ ዓለም ሀገራት ይኖራሉ። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ገልሞ ዳዊትን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ከዚሁ ከስደተኞች ታሪክ ጋር የተያያዘ ዘገባ እናገኛለን። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በሳውዲ አረቢያ እስር ቤቶች ውስጥ ሰብአዊ ባልሆነ አያያዝ ምክንያት እየተሰቃዩ እንደሚገኙ በዚያ የሚኖሩ ኢትዮጵያውያንና የለውጥ አራማጆች ለአሜሪካ ድምጽ ተናግረዋል። የኢትዮጵያውያኑን ህይወት ለማትረፍና ወደ ሀገራቸው እንዲመለሱ ለማድረግ ጥረት ማድረግ እንደሚገባም አሳስበዋል። ሀብታሙ ስዩም ዝርዝራለሁ።
ህዝቡ ወጥቷል፣ ህዝቡ አልቻልንም፣ ተጎዳን እያለ እየጮኸ ነው ያለው። ባካችሁ ባካችሁ፣ ሸርሸር አርጉት፣ ባካችሁ ድረሱልን፣ ባካችሁ። ህዝብ አልቻለም፣ ህዝብ እያበደ ነው፣ ህዝብ እየታመመ ነው፣ ምንም ህዝቡ አልቻለም።
ይህንን መሰል በማህበራዊ መገናኛዎች በኩል በሳውዲ አረቢያ እስር ቤቶች ውስጥ ከሚገኙ ኢትዮጵያውያን የሚለቀቁ የድረሱልኝ መልእክቶች ከተደጋገሙ ቆይተዋል። አስር ዓመታትን ለሚጠጋ ጊዜ በዚያ ለኖረው ዑመር እንዲህ ያለው ጥሪና የሰቆቃ ትዕይንት አዲስ አይደለም።
አንድ ማቀው መንገድ አንድ ሴት ልጅ በአስወርዷት ህክምና አድርጋ ተኝታለች እና ሲገቡ ተኝታለች። ተነሽ ሲሏት እኔ እንደዚህ እንደዚህ ሆኛል መነሳት አልችልም ማለት የዘጠኝ ወር ልጅ ያስወረደ እና መነሳት አልችልም ስትላቸው አንጠልጥለው ሲወስዷት ልጅቷ ከላይ ጀምራ እየደማች እታች ከዛ እዛ ሳይዋት በር መኪና በር ጋር ሲደርሱ ልጅቷ ኦልሬዲ ራሷን ሳት አልቻለ። እዛ ወደ ቤትም አልመለሷትም ይዘዋትም አልሄዱ እታች የፎቁ በር ላይ እታች ጥለዋት።
ዑመር ለደህንነቱ ሲባል ስሙ የተቀየረ በሳውዲ አረቢያ ያለውን ሁኔታ ለአሜሪካ ድምጽ ለማጋራት የፈቀደ ኢትዮጵያዊ ነው። የሳውዲ አረቢያ መንግስት ህገወጥ ስደተኞችን ከሀገሩ ለማስወጣት ከጥቂት ዓመታት ወዲህ መጠነ ሰፊ ዘመቻ መጀመሩ ይታወቃል። የቅርብ ጊዜው የጸጥታ ኃይሎች እርምጃ ግን በዚያ የሚኖሩ በመቶ ሺህ የሚቆጠሩ ኢትዮጵያውያንን ህይወት በእጅጉ እንዳከፋው ዑመር ይናገራል። መሰረታዊ መብቶችን የሚጥሰው የጸጥታ ኃይሎች ፍተሻና ዝርፊያ የሁሉ ነገር መጀመሪያ ነው።
እንደዚህ እንደኛ ሀገር የፍርድ ቤት ወረቀት ምናምን የሚባል ነገር የለም። እዚህ ሀገር የውጭ ዜጋ ከሆንክ እና በተለይ እንደዚህ አፍሪካ ሀገር ምናምን በፈለጉ ሰዓት መጥተው ቤትን ሰብሩታል። አበሻ አኗኗርም ደግሞ ብሩን ቤት ውስጥ ነው የሚያስቀምጠው። አብዛኛው ሰው ያልተዘረፈ ሰው ወርቅ ነው ብር ነው ቴሌቪዥን፣ ለምን ቤትህ ባዶ ነው የሚሆነው፣ አፓርትመንት ባዶ ነው የሚሆነው። ልክ እንደነሱ እንደወጡ የሚገባል ይዘጋጅ። ያዘጋጁት የራሳቸው ሰው አላቸው፣ ፖሊሶች፣ አንዳንድ ህገወጥ ፖሊሶች አሉ እነሱ ያዘጋጁት ስቶች አሉ። ገብተው እያንዳንዷን ቦታ ለምሳሌ አሁን የመጽሐፍ መደርደሪያ ውስጥ ሰው ይደበቃል ተብሎ አይጠበቅም። የመጽሐፍ መደርደሪያ፣ ቦርሳ፣ እንደዚህ አይነት ነገር ይፈትሻል ማለት ሰው ይገኝበታል። ሰው ወልገው አይደለም፣ ዘረፋ ነው፣ በግልጽ ዘረፋ ነው።
የጸጥታ ኃይሎች ህጋዊ ፍቃድ ያላቸውንም ሆነ የሌላቸውን በቁጥጥር ስር የመዋል ድርጊታቸው እንደተባባሰ የሚናገረው ዑመር በቁጥጥር ስር የሚውሉ ኢትዮጵያውያን ስደተኞች በጅዳ ወደሚገኝ ሺሜሺ ወደሚሰኝ እስር ቤት ብዙ ጊዜ እንደሚወሰዱ ይናገራል። እስርና ማቆያ ቤት መስፈርትን በማያሟሉ ግንባታዎች ውስጥ ተፋፍገው እንደሚታሰሩም ያስረዳል።
እንደነገርኩ ከዚህ ሲይዙክ በቦዲ ኮንክ በቦዲ ነው የሚወስዱት። ሸርት ልደረብ ብትልሽ አይሉ አንዴ ከፍቱብሃል። ኤሲውን በጣም ኃይለኛ ነበረ፣ በጣም ይበርዳል። አረ ሞቀን ብለህ ደግሞ ገብተው አይሁም፣ እንደዚህ ክትትል የለም። እንደ መጋዘን አሸገ ሆነ ቁጭ የሚያደርጉ አይገቡም። እና አረ ሞቀ በረደን አልቻንን ምናምን ብለህ ሲትጮህ ደግሞ ይዘጉትና ደግሞ በሙቀት ማአት ሰው ነው ያለቁ። ህጻናት ሞተዋል በሙቀት ያለቁ። ላይቭ በቃ እያየናቸው የሞቱ ህጻናት፣ ወጣቶች የሞቱ ማአት አሉ በየቀኑ ይፈጣል።
ወዳጆቹና የቅርብ ዘመዶቹ ለመሰል እንግልት መዳረጋቸውን የሚናገረው ዑመር እስከ ቅርብ ጊዜ ድረስ በዚያ የሚኖሩ ኢትዮጵያን ለእስረኞቹ መሰረታዊ ቁሳቁሶችን ያቀርቡ እንደነበር ያስታውሳል። በቅርቡ ግን ይህም እንደተከለከለ ያስረዳል።
ሁለተኛ እንደታሰረ አካባቢ በቃ ራብ ሞትን ብለውን እና ምን ይደረግ ተብሎ ባለበት ሰዓት ላይ ራብ በቃ ለምን አዋተን በቃ ካለን ላይ እነሱ ቢያንስ በቀን አንዴ እንኳን ይብሉ ተብሎ ኤምባሲው ማስተባበረና የጅዳ ኮሚኒቲው ማስተባበረና በቃ ሁሉም በሁላችንም እኔ በራሴ አሁን ለምሳሌ
30 ካርቶን እንደውሚ ብርድ ልብስ ውሃ እንግዲህ ከውሃ ያነሰ ነገር የለም። ውሃ 30 ካርቶን አስገብቻለሁ። ሁሉም በልከሙ የጅዳ ኮሚኒቲ በጣም በሚገርም ሁኔታ ማስገባት ጀመረ። በአንድ ሰንሰለት አስገባ ነው እና እኛ ለኤምባሲ ወደ እናስረክባለን። ኤምባሲ ደግሞ እኛ ሁሉም ሰው ወደ እስር ቤት መስረም አይችል፣ ኤምባሲ ደግሞ እስረኞች ወዳሉበት ያከፋፍል ነበረ። ይሄ በሶሻል ሚዲያ መታገኝ ነገር ወዲያው ምን አደረጉ? ሁለት ሳምንት እንደሆነ እንደሞላው አስቆሙ የሳውዲ መንግስት። ለምን? ይሄ ከዓለም አቀፍ ሕግንም የተጻረረ ነው። ውሃ እንዴት ተከለከላል? ሙቀት ባለበት ሀገር ህጻናትን አስረ እንዴት ምግብ ተከለከላል? ሲዋጣ የነበረው የሴቶች ንጽህና መጠበቂያ ምግብ ሁሉ ዳይፐር ለህጻናት የማይዋጣና የማይላክ ነገር አለበት። ሁለት ሳምንት አስቆመ የሳውዲ መንግስት። ለምን? ለስሙ ጥሩ ስላልሆነ።
ኢትዮጵያውያን በሳውዲ እየገጠሟቸው እንደሆኑ ስለተነገሩ የሰብአዊ መብት ረገጣዎች መልስ ለማግኘት በዩናይትድ ስቴትስ ወደሚገኘው የሀገሪቱ ኤምባሲ ደብዳቤ ጻፍን። ቢሆንም ይህ ዘገባ እስከቀረበበት ሰዓት ድረስ መልስ አላገኘንም።
የሳውዲ ስደተኞች መከራ እኔ ለ26 ዓመት ነው የተቀመጥኩት። በእነኛ ዓመታት ውስጥ እጅግ በጣም ፈታኝ የሆኑ በርካታ ጊዜዎችን አሳልፈናል።
የሰማችሁት ነብዩ ሲራክን ነው። ነብዩ ለበርካታ ዓመታት በሳውዲና በአረቡ ዓለም የሚኖሩ ኢትዮጵያውያንን ፈታኝ ህይወት የሚመለከቱ መረጃዎችን በማዳረስ ይታወቃል። ዝም አንልም፣ ዝም አትበሉ የሚል ዘመቻን በማንቀሳቀስ ለመጠነ ሰፊ ችግር የተዳረጉ ኢትዮጵያውያን ስደተኞችን በነፍስ እንዲደረስላቸው ሲጠይቅ ሰንብቷል። መሰሉ ችግር ተደጋግሞ ለመፈጠሩ ዋናው ምክንያት የኢትዮጵያ ዲፕሎማሲ ድክመት መሆኑንም ያነሳል።
ትልቁ ችግር ያለው የሀገሪቱን የሚወክል ችግረኛ ለዜጎቹ መብት የሚቆም ዲፕሎማት ስለሌለ ነው። ዜጎች ህገወጥ ናቸው ከተባለ ህግ አስከባሪ በህግ መቀጣት አለባቸው። ዜጎች ወንጀለኞች ናቸው ከተባለ በወንጀል ተጠይቀው ተገቢውን ፍርድ ማግኘት አለባቸው። ነገር ግን ያለምንም ወንጀል እንደውም ወንጀል ያልሰሩት ድንበር ይብሰው የሚገቡት ድንበር ጣሱ ተብሎ ህይወታቸውን ሊያጡ አይገባም። በእስር ታስረው ተገቢውን ቅጣት ሊሰጣቸው ይገባል እንጂ ለእስር ቤት ለጣም ለበርካታ ጊዜ በእስር ቤት መጣል፣ እነሱን በድንበር አካባቢ መግደል፣ እነሱን የአካል ጉዳት ማድረስ፣ ኢሰብአዊ ድርጊት በእነኚህ ዜጎች ላይ መፈጸም አግባብ አይደለም ብሎ የሚከራከር የኢትዮጵያ ዲፕሎማቶች እጦት ነው ለዚህ ያደረሰን።
በሳውዲ እስር ቤቶች ውስጥ ያለው ኢትዮጵያውያንን አያያዝ በተመለከተ የኢትዮጵያ ኤምባሲ ድምፁን ሲያሰማ ሰንብተዋል። የሀገሪቱ ቆንሲል በነሐሴ ወር አንድ ህፃንን ጨምሮ 10 ኢትዮጵያውያን በእስር ቤቶች ውስጥ ህይወታቸው እንዳለፉ ይፋ ስለማድረጉ ተዘግቧል። ኤምባሲውና ቆንሲላው ኢትዮጵያውያኑን ለማገዝ እየተደረጉ ስላሉ ጥረቶች በማህበራዊ ገጾቻቸው ላይ ያጋራሉ። ዑመር ሀሳብ አለው።
ኤምባሲው ከድሮ የተሻለ ነው። የተሻሻለ ነገር አለው። ፐርፌክት ነው ብለህ አትጠብቅም። እንዳልኩ ኤምባሲዎችን ሚኖቋቸዋል። ኤምባሲው በተቻለ ዜጎችን በቃ በህይወት ላውጣ ከማለት አንጻር ነው እንጂ የመብቶቻቸውን አስከብሬ እያንዳንዱን ሰብአዊ መብታቸውን አስከብሬ የተዘረፈውን አስመልሼ የተደበደበውን አስክሼ ምናምን የሚባል ነገር አያደርግም። አትሊስት ግን ህይወታቸውን ላውጣ ያም ብሎ ይታገላል። ያም ሆኖ ግን እታች ያሉት ኤምባሲ አሰራር እታች ያሉት እስር ቤት መተው ያንተ ምናምን መብትን አያከብሩም በዛ እስር ቤቱ ማለት ነው። የግድ መታወቂያ መሰራት አለበት። አብዛኛው ሰው ህገ ወጥ ነው። ህገ ወጥ ያል በባህር የመጡ ልጆች አሉ። ለነዛ በተጊዜ መታወቂያ ለኤምባሲ መሰራት አለበት። እሱም በፍጥነት እየሰራ ነበረ። ቶሎ ቶሎ እንዲሳፈሩ ለማድረግ ነበር።
ነብዩ ሲራክ በበኩሉ ለችግሩ ዘላቂነት ያለው መፍትሄ ማግኘት የሚቻለው ኢትዮጵያ ወደ ሳውዲ አረቢያ የምትልካቸው ዲፕሎማቶች ብቃት ሲሻሻል እንደሆነ ይናገራል።
ሰዓት ያለውን ችግር ለመፍታት ምንድነው መደረግ ያለበት ብዬ ማምነው የኢትዮጵያ መንግስት በእስር ቤት ያሉ ዜጎች ለደህንነት በማያሰጋ ሁኔታ፣ ለጤናም በማያሰጋ ሁኔታ ቅርብ ክትትል ተደርጎ ቤተሰቦች፣ አቅመ ደካሞች እና በምንም ወንጀል ተሳታፊ ያልሆኑትን ወደ ሀገር ማስገባት መቻል አለበት። ከማድረግ ጎን ለጎን ደግሞ አሁንም በሳውዲ ኤምባሲ እና በሳውዲ ቆንስል አካባቢ የሚስት የሚሾሙት ሰዎች አሁን ከታድሶ በኋላ እንኳን ስናይ ወደ ሳውዲ ተመልሶ የተላኩት ሰዎች ቀድሞውኑ ለዜጎቹ የረባ ስራ የማይሰሩ ፖለቲካ ጥቅም የተሳሰሩ ሰዎች ናቸው። አሁንም የተላኩት በቅርብ እንኳን የተላኩት እና ይህንን ችግር የሚፈቱ እንዲህ አይነት ምደባዎች አይደሉም። በቅንነትና በእውቀት አገሩን የሚያውቁ የዓለም አቀፍ የሰብአዊ መብት እንዲከበር የዜጎችን አያያዝ የሚያውቁ ሰዎች እንኳን ቢመደቡ ጥሩ ነው።
ሳውዲ አረቢያ ኢትዮጵያንን ጨምሮ ህጋዊ ያልሆኑ ስደተኞች ከሀገሯ እንዲወጡ ተደጋጋሚ ጥሪና የምህረት ጊዜ ማወጃ ይታወቃል። ይሁንና በተለያዩ ምክንያቶች ያንን ሳያከብሩ በቀሩትም ሆነ በሌሎች ኢትዮጵያ ላይ እያደረሰች ነው የሚባለው እንግልት የብዙሃን የሀዘንና እንግልት ምንጭ የሆነ ነው። የተለያዩ የሰብአዊ መብት ተሟጋች ድርጅቶችም ሁኔታው አሳሳቢ ስለመሆኑ መግለጻቸው ይታወሳል። በርስ በርስ ጦርነት የተጠመደችው ኢትዮጵያ በሺዎች የሚቆጠሩ ስደተኛ ዜጎቿን ደህንነት ለመጠበቅ ምን አስባለች የሚለውን ለመጠየቅ ስልካቸው ላይ ደጋግመን የሞከርንላቸው በሳውዲ አረቢያ የኢትዮጵያ አምባሳደር ለጊዜው አላገኘናቸውም። መልሳቸውን ባገኘን ወቅት እናስደምጣቸዋለን። ሀብታሙ ዝዩም፣ ዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voanews ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #voanews ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ ዘገባችንን እንወስዳችሁ። በኢትዮጵያ በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ምክንያት ተፈናቅለው ባህር ዳር ከተማ ዘንዘልማ መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች ህይወት ፈተና እንደሆነባቸው ለአሜሪካ ድምጽ ገልጸዋል። የሀገር ውስጥ ተፈናቃዮች ቁጥር እለት ከእለት እየጨመረ መምጣቱን ዓለም አቀፍ ድርጅቶች በሚያወጧቸው ሪፖርቶችም እየተናገሩ ይገኛሉ። አስቴር መስጋናው በዚህ መጠለያ ጣቢያ ተገኝታ ተፈናቃዮችን አነጋግራለች። በተከታዩ ዘገባ ይዘዋለች።
ወይዘሮ ጦይባ እንድሪስ ከሰሜን ወሎ ዞን ሀብሩ ወረዳ ተፈናቅላ ባህር ዳር ዘንዘልማ መጠለያ ጣቢያ ውስጥ ትገኛለች። ወይዘሮ ጦይባ ከባለቤቷ ጋር አራውጣ ሰርታ የምትገባ ብርቱ አርሶ አደር እንደነበረችም ትገልጻለች። ከአራት ወራት በፊት ግን በመኖሪያ ቤቷ በወደቀው ከባድ መሳሪያ ክፉኛ ማዘኗን ትናገራለች።
ያው ልጆችን ቤት ላይ ወርቆ ፍንጣሬ መቶብኝ ከባድ መሳሪያ ወርቆ እኔ የመጣሁት አንዱን ገሎብኝ የዘጠኝ አመሌ ቀብሬ ያለሁኝ የሁለት አመሌ ተመቶብኛል። ሳከኛ ነው መሄድ አይችልም። የአስራ አንድ አመሌ የምታምር እግሯንም አይኗንም አጥፍቶብኝ ቁጭ አልኩት። ካገባሁ 14 አመቴ አልሐምዱሊላህ ልጆቹ ምን ቶሎ ወለዱ ረድ ያርገናቸው ነበር አላህ እንዲያለ ወሰደ። ሶስት አሉ። አንዱ ሞቶብኛል፣ ሁለት አሉ። ልጁንም 6 ሰዓት ላይ ተመቱ። 11 ሰዓት ልጁን ቀብረን ለቅሶ የለ ምን የለ ዝም ብሎ አጠገባችን ይመጣል ይፈጋል ይመጣል ይፈጋል ይመጣል አመርኩ ይመጣል ይፈጋል። ያንን ቀብሬ አልሐምዱሊላህ ቀብሬ ዋለሁ። ግን ሮብ ያንን ቀብሬ አሙስ ነው ወጣ ነው በቃ እስካሁን ድረስ ወዲያ ሀገር ያልተመለስኩም። ቤተሰቦችም የለቁም አይለቁም አላሁ አለም። አዘኔማ በየመንገዱ ሆነ። አዘንማ ቤት አዘን ቤት ነበር የሚያምረው ግን አሁን በየመንገዱ ነው። እንባዬን ታተስ ታላቅስ ባለንጀሮቹን ሳይ እያለቀስኩ ነው ያለሁት። አሁን ከዛ በእንጨት አንስተን ስንመጣ በላይታችን ላይ ጥይቱ እያለ ከባድ መሳሪያው መልሶ እየተወረወረ ሳመጣማ ስድስት ሆነን የሳንሳ በእንጨት ነው የመጡት። በእንጨት መኪና የለ ምን የለ በእንጨት ነው እጃቸው የለቀሁት እና ንብረት የለ ምን የለ።
ሌላዋ ከዚሁ አካባቢ የመጣችው ወይዘሮ ትግስት ጌታነ ከሀብሩ ወረዳ ወደ ደሴ ከተማ ተፈናቅላ ጥቂት ቀናት እንደቆየች ትናገራለች። የደሴ ከተማ በህወሓት ታጣቂዎች ሲያዝ አንድ ልጇን አዝላ አንድ ልጇን ደግሞ እየጎተተች ከስድስት ቀናት የእግር ጉዞ በኋላ ባህር ዳር ከተማ እንደደረሰች ትናገራለች።
ሲጀምርም ከበግሬ ህፃን ልጅ አዝዬ ምንም ነገር ፌስታል እንኳን ሳላንጠለጥል ነው የመጣሁት። ሲጀምርም ማለት ነው ምንም ነገር የልጅቱንም ልብስ አልያዝኩም የእኔንም አልያዝኩም። ልጄን ብቻ ዝዬ ነው የወጣሁት። በወዲያ በወዲህ ጥይት እየነጋ ነው የመጣ ነው። ከመጣም በኋላ ያው ደሴ የከረምን ከደሴ ደግሞ ገባ ጁንታ። ሲገባ ቀጥታ ወደ ስንመጣ በእግራችን ነው የመጣ ነው። በእግራችን ስንመጣ ባለቤቴ ጋር አለያዩ ጁንታ ማለት ነው። ሲያለያየን ያው ጁንታ ነው የሚሰራው እሱ። እኔ ልጆቹን ይጃዝዬ 6 ቀን ነው በእግሬ የተጓዝኩት ወደዚህ ለመምጣት ማለት ነው። እንደገና የተባረከ ሰው እዚህ ማማሪያም መርጦል ማርያም ነው የሚባል አካባቢ ድረስ እየተራብን እየተጠመን ብዙ ነገር እየወደድን እየተነሳን መጣን። መጣው ማሪያ ማካቢ ሆነ ባጀት ነው ይዘኝ መጣው ከዛው አይደል ማለት ነው በግሬ ከዛ በኋላ በግሬ ነው መጣው ያው እዚህ መጣን እዚህ እንደምታየው እዚህ መጣ ላይ ነው ያለነው ግን እርዳታኝም ማንኛውም ነገር ምንም የሚሰጠው ነገር ምንም ነገር የለም
ከምዕራብ ወለጋ ጃርቲ ወረዳ ተፈናቅላ መጀመሪያ ባህር ዳር ከተማ ከባህር ዳር ወደ ሃይቅ ከሃይቅ ደግሞ እንደገና ተመልሳ ወደ ባህር ዳር የመጣችው ሲቲ አህመድ ያሳለፈችውን ፈታኝ ህይወት እንዲህ ተናገራለች።
ወለጋ ከጃርቲ ወረዳ ነው ተፈናቅላ ስንፈናቀልም ዝም ይዘው ያጎት የልጅን ታርዳ ሬሳዋ ማልተገኘ ጣፋ ቀርታለኝ እንደዚህ እየታረደ በተሰውቀት እየታረዱ ዛማውን ይሙት ይሩሩ አሉን ዘመዶ እየቀሩ ከዛ መጣኛ አመት መጣ ወዲዝ መጣን ከባህር ዳር ወዲዲ ሲላኩን ዲሲስ መቀመጣለ ዛ ጀሪ ማለት ዛ ስንቀመጣለ ከዛ ደሞ ከውጁን ተባረረም ዛም የቀረማለ አቅማቅቶት ይቀራለ እኛ አቅማ ያደረም ጃምባተር መጣ ባልቴቱም ስንት ባልቴት እንዲቀሩ እኛ ለምን አቀው በሰውቻችን ባልቴቶቻችን አሉ እዛው ማለት ተሰቃይተን በአስራ አምስት ቀን ነው የደረስነው በእግራችን ማለት ከዚህ ሀይቅ ደግሞ መልሰው ወዲህ ባህር ዳር ዘንዘል ማለት ነው እዚህ መጣን ያው በእግራችን ስንመጣ ራሱ የልጅን እንትን ነው ጅንታዎቹ የዘረፉት ብሩን ራሱ የሰጠውም ማለት ምንም ነገር ማለያዝንም ያው ዝም ብለን ልጆቻችን ይዘን ብቻ መጣን መተናል ያው እንደዚህ ተሰቃይተን መተናል በመንገድ ላይ ደግሞ ስንመጣ አብረን እንደዛው ያው የአባታ የኛው እናታችን ላይ ማለት ናት ዝግ በመንገድ ስንመጣ በመንገድ ደፍማት ሃይምሮ ጭንቀት ይዛት የሞተችበት ያው የሽማግሌው ውስጥ
ሁሉም ተፈናቃዮች ትላንት በሀብትና ንብረታቸው እንዲሁም በሰላማቸው የደስታ ህይወታቸውን ሲያጣጥሙ የነበሩ መሆናቸውን ተናግረው ዛሬ በመጠለያ ጣቢያ ውስጥ በማህበራዊም ሆነ በኢኮኖሚያዊ ህይወታቸው የደረሰባቸውን ውድቀት እያሰቡ ኑሮ ከተባለ መቃብርም ይሞቃል የሚለውን አባባል አስቀድመው እየኖሩ መሆናቸውን ገልጸውልኛል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዘጋቢዎቻችንን እናመሰግናለን። አድማጮች ወደ ተከታዩና የመጨረሻው ዘገባችንን ወሰዳችሁ። ከሰሞኑ ፎከስ ኦን አቢሊቲ የተሰኘ የወጣቶች አጫጭር ፊልም ፌስቲቫል ተከናውኗል። ፌስቲቫሉ በአካል ጉዳተኞች ላይ ያተኮሩ ከ30 በላይ ፊልሞች የተወዳደሩበት ሲሆን ለአሸናፊዎችም ዕውቅናና ሽልማት አስገኝቷል። ሀብታሙ ስዩም ከፌስቲቫሉ ፕሬዝዳንት ኒኪያ ስታዲዮስ ጋር ያደረገው አጭር ቆይታ እንደሚከተል ይቀርባል።
ሚካኤል ሙልጌታ አባላለሁ የፎከስ ኦን አቢሊቲ ኢትዮጵያ ኤክስኪዩቲቭ ዳይሬክተር ነኝ። ፎከስ ኦን አቢሊቲ ኢትዮጵያ ማለት በአካል ጉዳተኞች ላይ ብቻ ያተኮረ የአዋርድ ፕሮግራም ነው። እንደዚሁም ደግሞ በክሬቲቭ ሴክተር ላይ ያሉ ማንኛውም የአካል ጉዳተኞች የፊልም ስራዎቻቸውን አቅርበው እንደዚሁም አወዳድረን ምንሸለምበት ታላቅ ፕሮግራም ነው። የመጀመሪያውን የፎከስ ኦን አቢሊቲ ኢትዮጵያ ትናንትና ማለትም ታህሳስ 3 ወይም ዲሴምበር 12 ላይ አዘጋጅተናል። በዚህ ደግሞ እጅግ ደስተኞች ነን።
ይሄ የፊልም ፌስቲቫል የተዘጋጀበት ምክንያቱ ምንድነው?
ፎከስ ኦን አቢሊቲ የሚባለው ፊልም ፌስቲቫል መቀመጫውን ሲድኒ አውስትራሊያ ያደረገ ኢንተርናሽናል ሾርት ፊልም ፌስቲቫል ነው። መጀመሪያ 2020 ላይ ኮቪድ ኢትዮጵያ ላይ በገባበት ወቅት ሰሞን ፕሮግራሙ እዛ ላይክ ይተላለፍ ነበርና ለመጀመሪያ ጊዜ የኔ ፊልም ተልቋል። እዛ ሀገር ኢትዮጵያን ወክሎ ለመጀመሪያ ጊዜ ያሸነፈው ታች ኦፍ ሰክሰስ የሚለው የኛ ፊልም ነበር፣ የኢትዮጵያ ፊልም ነበር ከ247 ኢንትሪዎች ውስጥ። ከዛ በኋላ ነው ከፌስቲቫል አዘጋጆቹ ጋር ተነጋግረን ይሄንን ፌስቲቫል ወደዚህ ሀገር ብናመጣው አንደኛ ለሀገራችንም ጥሩ ነው፣ አካል ጉዳተኛ ሆነው ደግሞ የክሬቲቭ ሴክተር ላይ መግባት የሚፈልጉን ፕሬዝ ማድረግ እንችላለን፣ ኢንስፓየር ማድረግ እንችላለን ብለን ስላሰብን ከነሱ ጋር ተነጋግረን ፌስቲቫሉን አመጣነዋል። እንደምናውቀው የኢትዮጵያ ፊልም ኢንዱስትሪ ላይ የአካል ጉዳተኝነት ካራክተር አልተለመደም። ቢኖር ራሱ አካል ጉዳተኛ ያልሆነ ሰው ነው የሚጫወተው ያንን ካራክተር፣ ወይንም ደግሞ በሌላው ዘርፍ ላይ አይሳተፉም። ስለዚህ ይህንን አስበን ምናልባት በዚህ አዋርድ ፕሮግራም ወደ ክሬቲቭ ሴክተር የሚገቡትን አካል ጉዳተኞች ቁጥር መጨመር እንችላለን ብለን ስላሰብን ፌስቲቫሉ መጀመሪያ ላውንች አደረግነው። ሶ ወደ የካቲት አካባቢ ነው ላውንች ያደረግነው ላስት ይር። አልጠበቅንም ነበረ መጀመሪያ በጣም በትንሽ ሶሻል ሚዲያ ቻናሎች ፕሮሞት ያደረግነው ፊልም ካላችሁ በአካል ጉዳት ላይ ያተኮረ ማንኛውም አይነት ሰው 5 ደቂቃ በታች ፊልሞች ካላችሁ እኛ ጋር አስገቡ። በዚህም ሁለት አይነት አዋርድ አለ። አንደኛው አውስትራሊያ እንልካለን ያን ፊልሞች እዛ ተወዳድረው ከዛ በኋላ ደግሞ እዚህ ደማቅ አዋርድ ፕሮግራም አዘጋጅተን 15 ካታጎሪ ውድድር አለ ብለን ፕሮሞት አድርገን ነበር። ዳኝነቱ ላይ የሀገራችን ፊልም ማህበሮችና ኢንተርናሽናል ፊልም አሶሲዬሽኖችን አሳትፈን እንደገና ፊልሞቹን ኮምፒት ማስደረግ አላማችን ነበር። እነዚህም የተሳተፉ አካላት የኢትዮጵያ ፊልም ፕሮዲዩሰሮች ማህበር፣ የኢትዮጵያ ፊልም ሰሪዎች ማህበርና አትሞስ ፊልም ማህበር ናቸው ኢትዮጵያ ውስጥ። ከዛም ደግሞ ራሱ የሲድኒ አውስትራሊያ ፎከስ ኦን አቢሊቲ ነጥብ ላይ አግዞን ነበር። ከጀርመን ያላሰብነው የፓርትነርሺፕ ጥያቄ ቀረበልን። ዩኒፋይድ ፊልም ሜከርስ የሚባሉ በቤስት አኒሜሽን፣ ቤስት ኤዲቲንግ እና ቤስት ሲኒማቶግራፊ እነሱ ይዘውልን አጠቃላይ ዳኝነት ስርዓቱን በእነዚህ የዳኝነት መርሃ ግብር አካሄደን ነበር። 10 አዋርዶች በክሬቲቭ ሴክተር ላይ ብቻ ናቸው። ቤስት አክተር፣ ቤስት አክትረስ፣ ቤስት ስክሪፕት፣ ቤስት ዳይሬክቲንግ እንደዚሁም ቤስት ሲኒማቶግራፊ። በጣም ደግሞ ካላሰብነው ውጪ የሆነብን ቤስት አኒሜሽን ነበረ። 2 አኒሜሽን ፊልሞች ያልተለመዱ ኢትዮጵያ ውስጥ ገብተው ነበር። 10 በዛው ላይ ሲሆኑ 5 ግን ከክሬቲቭ ሴክተር ውጪ ያሉ አካል ጉዳተኞች ፕሬዝ ምናረግበት ነበር።
ወደ ዘንድሮው የሽልማት ስነ ስርዓትና የፊልም ፌስቲቫል እንመለስና ምን ያክል ፊልሞች ቀረቡ? የአብዛኞቹ ፊልሞችስ ትኩረት ምን ላይ ነበር?
33 የኢትዮጵያ ፊልሞች ነበሩ የቀረቡት በእኛ ፕላትፎርም ላይ። 33ቱም በአጠቃላይ ስለ አካል ጉዳተኝነት ብቻ ነው ያተኮሩት። 28 ፊልሞች በሾርት ፊልም ካታጎሪ ብቻ ነው የገቡት። 5 ደግሞ በዶክመንተሪ ነው። 5 ዶክመንተሪ ነበረ፣ 28 ደግሞ በሾርት ፊልም ነበሩ። ሶ አንጋፋ ተዋንያንና አንጋፋ የፊልም ሰሪዎች ተሳትፈውበታል። ከዛ ውጪ ግን አብዛኛው ጀማሪ የፊልም ሰሪዎች ናቸው የተሳተፉበት። ፊልም ሰሪዎቹ አጠቃላይ ሆነውም የተጫወቱ አሉ። ሙሉ ለሙሉ ደግሞ አካል ጉዳተኞች የተሳተፉበት ፊልሞች ነበሩ። ከነዚህ ውስጥ ደግሞ እነዚህ ፊልሞች በጣም እኛ ያስገረመን እንደገና የሚባል ሾርት ፊልም በአኒሜሽን ዘርፍ አሸንፎ ነበር። ፊልም ደግሞ ከጠበቅነው በላይ ፊድባክ ያገኘ ነው። ኢትዮጵያ ውስጥ የአኒሜሽን ዘርፍ ወይም የቪኤፍኤክስ ዘርፍ እዚህ ደረጃ ይደርሳል የሚል ግምት አብዛኛው አልነበራቸውም ነበር። በዚህም ደግሞ እጅግ ኮርተናል። አጠቃላይ ፕሮግራሙም የነበረው በሀያት ሬጀንሲ ነበር። ትናትና የሁለት ቀን ፌስቲቫል ነበረ ያደረግነው። ከአዋርድ ናይቱ ውጪ በቫምዳስ ኢንተርቴንመንት ወይም ቫምዳስ ሲኒማ እነዚህ ፊልሞች ስክሪኒንግ ነበረን። እዚህ ፌስቲቫል ላይ ደግሞ ከፊልም ውጪ ፓናል ዲስከሽን 2 ፓናል ዲስከሽኖችን አካሄደን ነበር። አንደኛው ከተለያዩ ከመንግስት ሴክተር ተውጣጡ አካላት የተሳተፉበት ለኢንክሉሲቪቲ ወይም አካታችነት ያካሄደ ፓናል ዲስከሽን ነበር። ሁለተኛው ደግሞ በክሬቲቭ ሴክተር ላይ ዋስ ሾርት ፊልም ሜኪንግ እንደገና ደግሞ ፊልሞቻችን ላይ አካል ጉዳተኞችን እንዴት እናሳትፋለን የሚል ከተለያዩ ፕሮሚነንት ፊልም ሜከሮች ጋር የነበረን ፓናል ዲስከሽን ነበረ። ፊልም ስክሪኒንግ ነበረ። እዚህ ፕሮግራም ላይ ደግሞ የባዛርና ኤግዚቢሽን ነበሩ። ባዛርና ኤግዚቢሽኑ ላይ አጠቃላይ እደ ጥበቦች፣ ክራፍቶች፣ ስዕሎች እንዲሁም የተለያዩ መገልገያ መሳሪያዎች በአካል ጉዳተኞች ብቻ የተሰሩ ኤግዚቢሽን ላይ ቀርበው ነበር፣ ለሽያጭም ቀርበው ነበረ።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና አደሩ። በቀሩን ጥቂት ደቂቃዎች የቅዳሜ ምሽት የመጨረሻ የሙዚቃ ግብዣችንን እናስደምጣችኋለን። ጸጋዬ እሸቱ ዘመኔት ይለናል። በእኛ በኩል ሰላም፣ በደህና አደሩ።